በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ስንዴስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮቻችን እንደምን አመሻችሁ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ትላንትናን አሳልፎን እንደገና ደግሞ ለዚህ ሰዓት እንድንበቃና በዚህ ባየር ሞገድ አማካኝነት እንድንገናኝ ፈቃዱ ሆኗል። ዛሬ ተከታታይ የሮሜ መጽሐፍ ጥናታችንን ይዘንላችሁ ቀርበናል። አስቀድመን ግን ከወንድማችን ከሳሙኤል ያቡ ጋር እንጸልይ።
እግዚአብሔር አምላካችን ሆይ በዚህ ጊዜና በዚህ ሰዓት የቃልህን እውነት እንድትገልጥልን እንድታስተምረን እንድትናገረን እንድትመክረንና እንድታሳድገን በኢየሱስ ስም እንጸልያለን። አሜን።
ጆች ሳሙኤል በጸሎት ስላገለገለን እግዚአብሔር ይባርከው ይያልን ወደ ዛሬው ዝግጅታችን እናልፋለን። በዛሬው ዝግጅታችን እንደተለመደው የሮሜን መጽሐፍ ጥናታችንን አልፎ ጊዜ ካቆምንበት ስፍራ አብረን እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 5 ቁጥር 7 አውጡ። የሮሜ መልእክት ምዕራፍ 5 ቁጥር 7 ተመልከቱ። ዳጆች በትላንትናው ምሽት ክፍለ ጊዜ ጥናታችን አንድ ኃጢያተኛ በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምኖ ከጸደቀ በኋላ የሚያገኘውን ጥቅም ስድስቱን ነጥቦች ከተቃቀስን በኋላ ወደ መጨረሻ ላይ በዚህች ምድር ላይ ሊሆን ያለውን ሁሉ የሚያዝበት እግዚአብሔር እንደሆነ እኛም ደግሞ ታዛዦች እንደሆነን ከገለጸን በኋላ በእውነተኛውና ለሰው ሁሉ በሚመቸው የርሱ በሆነው መንገድ በክርስቶስ በኩል ብቻ ወደ እርሱ እንድንመጣ እግዚአብሔር እንዳዘዘን እንዲሁም ማለፍ ብለን ከዮሐንስ ምዕራፍ 14 ቁጥር 6 አንድን ጥቅስ መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን እንግዲህ ቀደም ብለን እንደተናገርነው ከቁጥር 7 እንጀምራለን። እንዲህ ይላል፣ ስለ ጽድቅ የሚሞት በጭንቅ ይገኛልና ስለ ቸርሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል ይላል። እንግዲህ ልብ በሉ፣ ለእናንተ ሲሊሞት የሚችል ሰው ታውቃላችሁን? ለእናንተ ሲሊሞት የሚችልን ሰው ጣታችሁን ቀስራችሁ ልታመለክቱስ ትችላላችሁን? ለእናንተ እስኪሞትላችሁ ድረስ የሚወዳችሁ ሰው ላይ እጃችሁን ጭናችሁ ልታሳዩስ ትችላላችሁን? ይህንን ሁሉ ያደረገውና ጣታችሁን ቀስራችሁ ልታሳዩ የምትችሉት ልጁን ወደዚህች ምድር ልኮ ለእናንተ ሲል እንዲሞት በፈቀደው እግዚአብሔር ላይ ብቻ ነው። በቃ እንደገናም እንኳን ለእናንተ ሲል መሞት ቢያስፈልገው ዳግመኛ ሊያደርገው የሚችል አምላክ ነው። ይህንን ያህል ነው ጌታ የወደደን። እግዚአብሔር እየተመሰገነ ይሁን። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል ቁጥር 8 ደግሞ። ጌታ ኢየሱስ ለኔና ለእናንተ ሲል ሞተ። እግዚአብሔር ፍቅሩን እንዲህ ነው የገለጸው፣ በጸጋውም ነው ያዳነን። ምክንያቱም የኃጢአት ሥራ መወገድ ያለበት በክርስቶስ ሞት ብቻ በመሆኑ ነው። ሰባተኛው ነጥባችን ደግሞ ከቁጣ መዳን የሚል ይሆናል። ልብ በሉ፣ በትላንትናው ምሽት ክፍለ ጊዜ ጥናታችን አንድ ኃጢአተኛ በጌታ በኢየሱስ ክርስቶስ አምኖ ከዳነ በኋላ የሚያገኘው ጥቅም ስድስቶቹን ነጥቦች ጠቃቅሰን ነበር። ሰባተኛው ደግሞ በጌታ በኢየሱስ ክርስቶስ ማደን የሚያስገኘው ጥቅም ከቁጣ መዳንን ነው። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል ቁጥር 9። እዚህ ላይ የተገለጸው ቁጣ ነቢዩ እንዲህ ሲል የገለጸው ቁጣ ነው። ያ ቀን የመዓት ቀን፣ የመከራና የጭንቀት ቀን፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን፣ የደመናና የድግድግ ጨለማ ቀን፣ በማለት ነቢዩ ይገልጻል። ትንቢተ ሰፎንያስ ምዕራፍ 1 ቁጥር 15 የማት ቀን ማለት ምን ማለት ነው? ይህ ቀን ጌታ ኢየሱስ ታላቁ መከራ ብሎ እየጠራው ነው። ጳውሎስ ለማኞች ከቁጣ ድነናል ይላል። ከኃጢአት ቅጣት ድነናል። ዛሬም ጌታ ካስከፊው የኃጢአት ኑሮ አድኖናል ወዳጆቼ። ወደፊትም እንዲሁ ያድነናል። ይህም ማለት እያንዳንዱ አማኝ ከመከራው በፊት ይህችን ምድር ለቆ በንጥቀት ይወሰዳል። ያንንም የመከራ ቀን የምናመልጠው መልካም ሰዎች ሆነን ስለተገኘን ሳይሆን ነገር ግን በእግዚአብሔር ጸጋ ስለዳን ነው። እግዚአብሔር ይመስገን። በጸጋው ድነናል ወዳጆቼ። በጸጋውም እየኖርን ነው። ከአስር ቢሊዮን ዓመትም በኋላ በጸጋው በገነት ከእግዚአብሔር ጋር እንኖራለን። ከቁጣው በርሱ በክርስቶስ ድነናል። ቁጥር 10ን ተመልከቱ። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። እንደምትመለከቱት ወዳጆቼ በዚህ ምድር ኢየሱስ ክርስቶስ እኛን ለማዳን ሞተ። ደህንነታችንም ለመጠበቅ ወደ ላይ አረገ። እኔና እናንተ ጌታ ኢየሱስ ክርስቶስ ሞቶ ባይታደገን ኖሮ እዚህ እንደርሳለን ብለን አንገምትም ነበር። ከርሱ የተነሳ ግን ዛሬ ሆነን በርሱ ቤት ቆመናል። እግዚአብሔር ለዘላለም የተመሰገነ ይሁን።
እዚህ ደርሳለሁ ብያስብ ያላውቅም። ከቶ በኔ ጉልበት የሚቻል አይደለም፣ የሚሆን አይደለም። እርሱ በፈቃዱ ይህን ካደረገው ከመከረሞች ሰዎች ምን እላለሁ? እኔ ምን እላለሁ? እንዲህ ሆናለሁ ብያስብ ያላውቅም። ከቶ በኔ ጉልበት የሚቻል አይደለም፣ የሚሆን አይደለም። ጌታ በፈቃዱ ይህን ካደረገው ከመከረሞች ሰዎች ምን እላለሁ? እኔ ምን እላለሁ? ይገርማል ያረገል ይገርማል አንድ ገምቶ ያውቃል አይደንቃችሁም ወገኖች በሙሉ ጌታ ያደረገው ለእኔ ለምስኪኑ እርሱ በእኔ ልቀም መሥዋዕቴን ወዶታል። በደረቁ አጥንቴ ዝማሬን ጨምሯል። ይገርማል ያረገል ይገርማል አንድ ገምቶ ያውቃል ያዩኝ ደነቁ እዚህ በመድረሴ እሱ ሆኖልኛል አይደለም በራሴ የማላገኘውን ዘመኔን ብሰራ ጌታ ደረሰኝ እስከ ጽዮን ተራራ። ይገርማል ይገርማል ያረገል ይገርማል አንድ ገምቶ ያውቃል ይደልቃል አሰራሩ ያውቃል።
እግዚአብሔር ይክበር ይመስገን። ተከስተ ጌታ ኢየሱስ ክርስቶስ በሕይወት ውስጥ ስለፈጸመውና ስላደረገው ሥራ ይገርማል በማለት ዘመረልን። ወዳጆቼ በእናንተስ ኑሮና ሕይወት ውስጥ ኢየሱስ ክርስቶስ የፈጸመው ሥራ አይገርማችሁምን? ከየት ስፍራ እንደመለሰን ከየትም እንዳነሳን ቁጭ ብለን ስናስብ በእውነት ጌታችንና መድኃኒታችን ኢየሱስ ክርስቶስ ያደረገው ታላቅ ነገር ነው። ድንቅ ነው። ይገርማል። ተከስተን ስለዚህ አገልግሎቱ እና ዝማሬው እግዚአብሔር ይባርከው እንላለን። አሁን ወደ ጀመርነው ትምህርታችን እንመለሳለን። ስምንተኛው ነጥባችን ደግሞ ደስታ ነው። እንግዲህ አንድ ኃጢአተኛ በጌታ በኢየሱስ ክርስቶስ አምኖ ከዳነ በኋላ የሚያገኘው ጥቅም ደስታ ነው ማለት ነው። እስቲ ቁጥር 11 እናንብብ። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። በእግዚአብሔር እንደሰታለን። እንደሚመስለኝ ይህ በመጽሐፍ ቅዱስ ካሉት ድንቅ አባባሎች ውስጥ አንዱ ነው። የትም ሁኑ በየትኛውም ችግር ውስጥ ለፉ ወገኖቼ፣ በእግዚአብሔር ደስ ልትሰኙ ይገባል። አስቡበት፣ እርሱ ማን እንደሆነ ስላወቃችሁ ደህንነትን ስለሰጠንና ኃጢአታችንን ይቅር ስላለ እንዲሁም አንድ ቀን መጥቶ እርሱ ወደሚኖርበት ስለሚወስደን ደስ ልንሰኝ ይገባናል። ክርስቲያኖች እግዚአብሔር እኛን ለማዳን ባወጣው ቅድ ሁሉ ደስ ልንሰኝ ይገባል። ደስታን በልባችን ውስጥ ሊፈስ ያስፈልጋል። እንግዲህ እግዚአብሔር በደህንነታችን ውስጥ የሰጠን 8 ጠቃሚ ነገሮች እነዚህ በትላንትናው ምሽትና አሁን ቀደም ብለን የተቃቀስናቸው ናቸው። በዚህም እግዚአብሔር ልናመሰግን ይገባል። ከዚህ በመቀጠል ደግሞ የቅዱሳንን መንጻት ስለሚያወሳው ክፍል አብረን እንመለከታለን። የኃጢአተኛውን መዳን እስካሁን ተመልክተናል። አሁን ደግሞ የቅዱሳንን መንጻት እንመለከታለን። በደህንነት ውስጥ ጽድቅን እናውጃለን። ነገር ግን እግዚአብሔር ጽድቅን ከማወጁ በላይ እንድናደርግ ይፈልጋል። ማጽደቅ ሰውን ቅዱስ አያደርግም። ልብ በሉ፣ ማጽደቅ ሰውን ቅዱስ አያደርገውም። ይህ ማለት በእግዚአብሔር ቅዱስ ፍርድ በመንግሥተ ሰማያት መግቢያ ከመድረሱ በፊት የጠፋው ኃጢአተኛ ጽድቅን ሊያውጅ ይችላል፣ ነገር ግን ልቡ ላይቀየር ይችላል። ወገኖቼ እግዚአብሔር ሰውን ከና ኃጢአቱ ይተዋል ብላችሁ የምታስቡ ከሆነ ተሳስታችኋል። እግዚአብሔር ኃጢአተኛው የሚቀደስበትን ማለትም ለእግዚአብሔር የሚለይበትን መንገድ በጸጋው ያዘጋጃል። ቀሪው የዚህ የምዕራፍ 5 ሐሳብ የሚያተኩረው ኢየሱስ ክርስቶስን ከማመናችን የተነሳ በውስጣችን ስለሚያድረው ቅድስና ላይ ነው። ልብ በሉ፣ የዚህ የምዕራፍ 5 ሐሳብ የሚያተኩረው ኢየሱስ ክርስቶስን ከማመናችን የተነሳ በውስጣችን በሚያድረው ቅድስና ላይ ነው። ይህ እንግዲህ አሁን ከዚህ ቀጥለን የምንመለከተው ነው ማለት ነው። የአዳምንና የክርስቶስን ራስነት በዚህ ክፍል ውስጥ ጨምረንም እንመለከታለን። የአዳም ኃጢአተኝነትን እስቲ እንይ። ሮሜ ምዕራፍ 5 ቁጥር 12ን ተመልከቱ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። አሁን የምንነጋገረው ስለ መጀመሪያው የአዳም ኃጢአት ነው። ያም ለሁለተኛ፣ ለሦስተኛ ወይም ለአራተኛ ጊዜ በተለያየ ወቅት ስለ ተፈጸመው ኃጢአት ሳይሆን አንድ ጊዜ በመጀመሪያ ስለ ተደረገው ኃጢአት ነው የምንነጋገረው። ይህ በኤደን ገነት የተፈጸመው ያለመታዘዝ ኃጢአት ለሰው ልጆች ዘር ሁሉ ሞትን አመጣ። አሁን በጣም አስፈላጊ የሆኑትን ነገሮች ወደ ኋላ መለስ ብዬ እንድመለከት አደረገኝ። እኔም ሆንኩ እናንተ ወገኖቼ በአራት የተለያዩ መንገዶች በደለኞች ነን። እነርሱም አንደኛ፣ እኛ ሁላችን ከድካማችን የተነሳ ኃጢአትን ስለምናደርግ በደለኞች ነን። ልብ በሉ፣ እኛ ሁላችን ከድካማችን የተነሳ ኃጢአትን ስለምናደርግ ወይም ስለምንፈጽም በደለኞች ነን። ሁለተኛ፣ በተፈጥሯችን ሁላችን ኃጢአተኞች ስለሆንን፣ ልብ በሉ፣ በተፈጥሯችን ሁላችንም ኃጢአተኞች ስለሆንን፣ ያም ማለት ኃጢአተኞች አላደረገንም። ነገር ግን እኛ ኃጢአት እናደርጋለን፣ ምክንያቱም የኃጢአት ተፈጥሮ በውስጣችን አለና። ሦስተኛው ነጥብ ደግሞ በኃጢአት ሁኔታ ውስጥ ስላለን በደለኞች ነን። በኃጢአቱ ኔታ ውስጥ ስላለን በደለኞች ነን። እግዚአብሔርም የሰው ዘር በሙሉ በኃጢአት ስር መሆኑን ተናግሯል። አራተኛው ነጥብ ደግሞ እኔም እንኳንተ በባህሪያችን ውስጥ ጥፋተኝነት ስላለ በደለኞች ወይ ኃጢአተኞች ነን። ያም አዳም የሰውን ዘር ሁሉ ስለሚወክል ነው። ምክንያቱም እርሱ የሁሉ ራስ ነውና። አሁን ግን እግዚአብሔር የሚያምኑትን ሁሉ ሊያድን ያዳምን ራስነት ለክርስቶስ ሰጠ። ልብ በሉ፣ መጀመሪያ እንግዲህ ራስ የነበረው ማን ነው ማለት ነው? አዳም ነው። አሁን ግን እግዚአብሔር የሚያምኑትን ሁሉ ሊያድን ያዳምን ራስነት ከርሱ ላይ ወስዶ ለክርስቶስ ሰጠ። የስነ መለኮት ሰዎች ይህንን ማዕከላዊ የገዥነት ሥልጣን ይሉታል። አዳምና ክርስቶስ የሰውን ልጅ የሚወክሉ ናቸው። አዳም ተፈጥሯዊ የሆነ የሰው ልጆች ሁሉ ራስ ነው። ጳውሎስም እዚህ ላይ ይህንኑ ነው የሚለው፣ የአዳም አንዱ አለመታዘዝ ዘሩን ሁሉ ኃጢአት ውስጥ ከተተ። ከአዳም ኃጢአት የተነሳ ሁላችንም ኃጢአተኞች ሆነን ተገኘን። ቀደም ብዬ የአዳም ኃጢአተኝነት ያልኩትን የአዳም ራስነት ልትሉት ትችላላችሁ። በመጀመሪያ ይህ ምን ማለት እንደሆነ እንመልከት። ይህ ከአዳም የወረስነውን የኃጢአት ባሕሪ አይገልጽም። ከአባቴ የኃጢአት ባሕሪ መውረሴ እሙን ነው፣ እርሱ ደግሞ ከአባቱ እንዲሁ የኃጢአትን ባሕሪ መውረሱ የሚታመን ነው። እኔም ደግሞ ይህንኑ ባሕሪ ወደ ልጄና ወደ ልጅ ልጄ ማስተላለፌ የማይቀር ጉዳይ ነው። እኔም ሆንኩ እናንተ ይህ የኃጢአት ባሕሪ እንዳለብንና ወደ ልጆቻችን እንዲሁም ወደ ዘር ማንዘራችን ማስተላለፋችን የታወቀ ቢሆንም ይህ ከላይ ያነበብነው የጳውሎስ ሐሳብ ግን ስለዚህ የሚያወሳ አይደለም። እንዲሁም ቀደም ብለን ባየነው ክፍል ውስጥ ወዳጆቼ ሁሉም ኃጢአትን ስላደረጉ የሚለው ሐረግ በኃጢአት ሥራችን ጥፋተኛ መሆናችንን ለመግለጽ ፈልጎ አይደለም። በእርግጥ ጥፋተኛ ነን፣ ነገር ግን ቁጥሩ የሚያወራው ስለዚህ ጉዳይ አይደለም። እስቲ ክፍሉ ምን ሊል እንደፈለገ እንመልከት። ይህ ክፍል ሊጠቅስ የፈለገው ከሰው ልጆች ዘር አባት ከሆነው ከአዳም ጋር ያለንን የሩቅ ግንኙነት ነው። ይህም ማለት ገና የሰው ባሕሪ ሳይኖረን ኃጢአትም ከማድረጋችን በፊትና ከመወለዳችን አስቀድሞ በአዳም ውስጥ እኛ ሁላችን ኃጢአተኞች ነበርን። ምናልባት ይህንን አገላለጼን ላትወዱት ትችሉ ይሆናል፣ ነገር ግን እግዚአብሔር የተናገረው እውነት ይህ ነው። ይህንንም በዕብራውያን ምዕራፍ 7 ቁጥር 9 እንመለከታለን። ይህንም ለማለት ሲፈቅድ አስራትን የሚያስወጣ ሌዊ እንኳ በአብርሃም እጅ አስራትን ሰጥቷል። ሌዊ ከመወለዱ ከብዙ መቶ ዓመታት በፊት ነበር በአብርሃም እጅ ለመልከጼዴቅ አስራቱን የሰጠው። ይህንን አስራት እንዴት አድርጎ ነው የሰጠው? መልከጼዴቅ በተገናኘው ጊዜ ገና በአባቱ ወገብ ነበርና ይላል ዕብራውያን ምዕራፍ 7 ቁጥር 10ን ልብ በሉ። በዚህ መንገድ የአዳም ኃጢአት በእኛ ውስጥ አለፈ። አዳም ያደረገውን እኛም አደረግነው። እግዚአብሔር ሁላችንንም በኤደን ገነት ካስቀመጠን በኋላ አዳምን እንደፈተነ እኛንም ፈተነን። ወገኖቼ እኛም እንደ አዳም ኃጢአተኞች ከሆንን ከእርሱ ይልቅ የተሻለ ጽድቅ ይኖረናል ብላችሁ ታስባላችሁን? እኔ ግን አይመስለኝም። አዳም በአንድ ጊዜ ያደረገው መተላለፍ ሁላችንንም ኃጢአተኞች እንድንሆን አደረገን የሚለውን እውነት መቀበል መቻል አለብን። የክርስቶስ ጽድቅ በእርሱ ሞት ምክንያት በእኛ እንደሚኖር አስቀድሞ ተመልክተናል። ክርስቶስ የአዲሱ ዘር ራስ ነው። አስተዋላችሁ? ክርስቶስ የአዲሱ ዘር ራስ ነው። ቤተ ክርስቲያን የእርሱ አካል ነች። ቤዛነትን ያገኘች አዲስ ፍጥረት ነች። ጳውሎስም ይህንን ነበር ያለው። እንዲሁ ደግሞ ፊተኛው ሰው አዳም ያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው ሲል ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ቁጥር 47ን ተመልከቱ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና 47ን ልብ ይሏል። አሁን ሦስተኛ አዳም የለም። ክርስቶስ የመጨረሻው አዳም ነው። እርሱ የቤተ ክርስቲያን ራስ ነው። በዚህ ክፍል ውስጥ አብዝተን ወደ ውስጥ እየገባን ስንሄድ በጣም ትልቅ ትርጉም ያለውን ገለጻ እየተመለከትን እንሄዳለን። ይህም ይልቁንም የሚለውን ቃል ነው። አስተዋላችሁ? ይልቁንም የሚለውን ቃል ልብ በሉ። ጳውሎስ እዚህ ላይ ሊገልጽ የፈለገው በአዳም ከጠፋ ነው ይልቅ በክርስቶስ ያገኘነው በለጠ ለማለት ነው። ያገላለጽ የሚገኘው በቁጥር 9 ነው። ይልቁንም ማለት አሁን በደሙ ጸድቀናል በርሱም ከቁጣው ድነናል ማለት ነው ይላል። እንዲሁም በቁጥር 10 ይልቁንም ከታረቅን በኋላ በሕይወቱ እንድናለን የሚልን እናነባለን። በዚህ ክፍል ውስጥ ይልቁንም የሚለውን ቃል ትልቅ ስፍራ ሰጥቶት እናገኛለን። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21 እስከ 22 ባለው ስፍራ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21 እስከ 22 ባለው ስፍራ እንዲህ የሚል ቃልን እናነባለን። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና ይላል። ስለዚህ ሞት በአንድ ሰው በአዳም መጣ፣ ሕይወትም በአንድ ሰው በክርስቶስ መጣ። እግዚአብሔር ሰውን አስቀድሞ ሲፈጥረው እንዲሞት አድርጎ አልፈጠረውም። ሞትን ግን ኃጢአት አመጣው። ወዳጆች አሁን ይህንን ሐሳብ በአእምሮአችን ይዘን ወደ ቁጥር 13 እንለፍ። እስቲ እናንብበው። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ይላል። ይህንን ቃል አጥብቃችሁ ተመልከቱ። ከአዳም ጀምሮ እስከ ሙሴ ድረስ ኃጢአት በዓለም ውስጥ ነበር። ነገር ግን በዚያን ጊዜ ኃጢአት እንደ መተላለፍ አይቆጠርም፣ በእግዚአብሔርም ላይ እንደ ማመጽ ተደርጎ አይታይም ነበር። ቃየል በወንድሙ አቤል ላይ የግድያን ወንጀል በፈጸመ ወቅት አፋጣኝ የሆነ የሞት ቅጣት እርምጃን ያልወሰደው ለዚህ ይመስለኛል። በዚያን ወቅትም እግዚአብሔር አትግደል የሚልን ሕግ አላስቀመጠም። ዘጸአት ምዕራፍ 20 ቁጥር 13ን ልብ በሉ። በርግጥ እግዚአብሔር ቃየልን ለመጠበቅ ሲል ምልክተና አድርጎበት ነበር። ይህ ከሆነ ከጥቂት ጊዜያት በኋላ ከቃየል ልጆች አንዱ የነበረው ላሜ ለምን ሰው እንደገደለ ሲናገር ታያላችሁ። ላሜም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድየዋለሁና ቃየልን 7 ጥፍ ይበቀሉታል፣ ላሜን ግን 77 ጥፍ ይላል። ዘፍጥረት 4 ከቁጥር 23 እስከ 4 ያለውን ስፍራ ልብ ይሏል። እንደምትመለከቱት ወገኖቼ ላሜ ምክንያት ነበረው። እንዲሁም ያ ትውልድ ያ በውሃ የጠፋው በኃጢአት ውስጥ ተዘፍቆ ነበር። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞት ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ ይላል። ዘፍጥረት ምዕራፍ 6 ቁጥር 5ን ይመለከቷል። ዘፍጥረት ምዕራፍ 6 ቁጥር 5 ነገር ግን ማንም 10ቱ ትእዛዛትን የተላለፈ ሰው አልነበረም፣ ምክንያቱም በወቅቱ 10ቱ ትእዛዛት አልነበሩምና ነው። ነገር ግን ኃጢአተኞች ሆነው ስለተገኙ ተፈረደባቸው። ሲሮሜ ምዕራፍ 5 ቁጥር 14ን እናንብብ። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነው ይላል። ጳውሎስ እዚህ ላይ ሞትን ያስቀመጠው በሰው ተምሳሌት ነው። ሲናገርም ሞት ከአዳም ጀምሮ እስከ ሙሴ ድረስ የሰውን ልጅ እንደ ንጉሥ እንደ ገዛ ይነግረናል። ሞት በመጽሐፍ ቅዱስ ውስጥ 3 አይነት መልክ እንዳለው ነው የተገለጸው። የሥጋ ሞት ተብሎ የሚታወቀው የመጀመሪያው ሲሆን፣ ልብ በሉ፣ የሥጋ ሞት ተብሎ የሚታወቀው የመጀመሪያው ሞት ሲሆን፣ ይህም ማለት መንፈስ ከሥጋ ሲለይ ማለት ነው። ይህ ሞት ወደ ሰው የመጣው በአዳም ምክንያት ነው። ወገኖቼ እንደገና ይህን ነጥብ ልድገምላችሁ፣ ቶሎ ቶሎ ጻፍ ጻፍ አድርጉ። ሞት በመጽሐፍ ቅዱስ ውስጥ 3 አይነት መልክ እንዳለው ነው የተገለጸው። የሥጋ ሞት ተብሎ የሚታወቀው የመጀመሪያው ሲሆን ይህም ማለት መንፈስ ከሥጋ ሲለይ ማለት ነው። የመጀመሪያው ሞት መንፈስ ከሥጋ ሲለይ ያመለክታል። ይህ ሞት ወደ ሰው የመጣው በአዳም ምክንያት ነው። ሌላው ሞት ደግሞ የመንፈስ ሞት ነው። ሁለተኛው ሞት የመንፈስ ሞት ነው። ይህም ማለት በእግዚአብሔር ላይ በሚፈጸም አመጽ ምክንያት የሚመጣ ነው። ይህም የተወረሰው ከአዳም ነው። ከእግዚአብሔር ተለየን፣ እንዲሁም በመተላለፋችንና በኃጢአታችን በመንፈስ ሙታን ሆን ይላል። ኤፌሶን ምዕራፍ 2 ቁጥር 1ን ተመልከቱ። ኤፌሶን ምዕራፍ 2 ቁጥር 1 ነው ተመልከቱ። መጽሐፍ ቅዱስ የሚያሳየን ስዕል ይህንን ነው። ሌላውኛው ሞት ደግሞ ወይም ሶስተኛው ሞት ደግሞ የዘላለም ሞት ነው። አስተውሉ። ሶስተኛው ሞት ደግሞ የዘላለም ሞት ነው። የመጀመሪያው ሞት ምን አይነት ነው ማለት ነው? መንፈስ ከስጋ ሲለይ ማለት ነው። ሁለተኛው ሞት ደግሞ የመንፈስ ሞት ነው። ሶስተኛው ሞት ደግሞ የዘላለም ሞት ነው። ይህ እንግዲህ መጽሐፍ ቅዱስ እንደሚነግረን ሶስተኛው ሞት መሆኑ ነው። ይህም ከእግዚአብሔር ለዘላለም መለየት ነው። አስተዋላችሁ? ሶስተኛው ሞት ማለት የዘላለም ሞት ከእግዚአብሔር ለዘላለም መለየት ማለት ነው። ሰው መዋጀትን ካላገኘ ወይም ደግሞ በልጁ በጌታ በኢየሱስ ክርስቶስ ካላመነና ካልዳነ የዘላለም ሞት ይከተለዋል። ራእይ ምዕራፍ 21 ቁጥር 8ን ተመልከቱ። ራእይ ምዕራፍ 21 ቁጥር 8ን ይመለከቷል። ራእይ ምዕራፍ 21 ቁጥር 8ን ይመለከቷል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ትምህርታችን በዚህ ላይ ያበቃል። እግዚአብሔር ለኔም ሆነ ለእናንተ የሚረባንን መንፈሳዊ ምግብ እንደመገበንና እንዳስተማረን እምነታችን ነው። ጥያቄ ወይም አስተያየት ካላችሁ በ1366 ጻፉልን። ጸሎታችሁ ደግሞ ለአገልግሎታችን እጅግ ጠቃሚ ነውና በጸሎታችሁ አትርሱን። እንግዲህ ደህና ደሩ። ቁርበታችሁ ባረፈበት ስፍራ ሁሉ እግዚአብሔር በበረከቱ ይገናኛችሁ እያልን በዚህ በሚቀጥለው ዝማሬ የምንሰናበታችሁ በጌታ አገልጋዮቻችሁ በቴክኒኩ በኩል
አለማየሁ ዳዊት፣
በትምህርቱ በኩል እኔ አበበ ከበደ ወርቅ የነበርኩኝ ሰላም ነው።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።